ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 15 2012 ዓ ም ዝግጅታችን ጀመረ። ኢትዮጵያ 12ኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስ ለአፍሪካ ሀገሮች መከፋፈል ጀምረዋል።
አዎ፣ ማከፋፈል ተጀምሯል። የመጀመሪያ ዙር ላይ ወደ 4-5 የሚሆኑ ሀገሮች ተለይቶ የመጀመሪያው ትናንትና ካርቱም ደርሷል። እዛ ኤርትራ፣ ግብጽና ሱዳንም ለመጀመሪያ ዙር ላይ ለማከፋፈል ወይም ለማጓጓዝ የተለዩ ናቸው።
ዶክተር ተገኔ ረጋሳ በጤና ሚኒስቴር የኮሚኒኬሽንስ ዳይሬክተር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። ፕሮዲውሰሮቹ ብርሃን ኃይሉና ንጉሡ ታምሬ እንዲሁም የምሽቱ አስተናጋጃችሁ ሶሎሞን አባተ ከእናንተ ጋር ነን። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ኢትዮጵያ 12ኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከልና መመርመሪያ ቁሶች ለአፍሪካ ሀገሮች መከፋፈል ጀምረዋል። እርዳታውን እያደረሰ ያለው የኢትዮጵያ አየር መንገድ ነው። ድጋፉ የተገኘው በአብይ አህመድ ጃካማ ፋውንዴሽን ተነሳሽነት ነው ተብሏል። በሌላ በኩል ኢትዮጵያ ከውጭ የሚገቡ ሁሉንም መንገደኞች በቀጥታ ወደ 2 ሳምንታት ማቆያ እያስገባች ነው። በዚህ ላይ ወደ ኋላ ሰፋ ያለ ዘገባ ይኖረናል። የኢትዮጵያ መንግስት ሰራተኞች ኮቪድ-19ን ለመከላከል በሚደረገው ጥረት መሰረት ቤታቸው ሆኖ እንዲሰሩ እንደሚመቻችላቸው ታውቋል። ከቤታቸው ሆኖ የሚሰሩ የመንግስት ሰራተኞች የትኞቹ እንደሆኑ በመስሪያ ቤታቸው አማካይነት እንደሚነገራቸው ተገልጿል። 64 ህጋዊ ፈቃድ የሌላቸው ኢትዮጵያውያን ፍልሰተኞች ሞዛምቢክ ውስጥ በተሽከርካሪ በመጓዝ ላይ እያሉ ታፍነው ሞተው እንደተገኙ የታንዛኒያ መገናኛ ብዙሃን ዘግቧል። ታንዛኒያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን እየተከታተለ መሆኑን ተናግሯል። የናይሮቢ ዘጋቢያችን ገልሞ ዳዊት ዝርዝር ዘገባውን ያቀርባል።
ወደ ደቡብ አፍሪካ በህገ ወጥ ያመሩ እንደነበሩ የተነገረው 64 ኢትዮጵያውያን በደቡብ አፍሪካዊቱ ሀገር ሞዛምቢክ ሞቶ መገኘታቸው ታውቋል። ኢትዮጵያውያኑ በሞዛምቢክ የፍልሰተኞች መተላለፊያ ከተማ መሆኗ በተነገረው ሙዋቴዜ ከተማ በተሸፈነ እቃጫኝ ተሽከርካሪ ሲጓዙ እንደነበረ የተነገረ ሲሆን በዚህን ጊዜ የሞዛምቢክ የከለላ ጠባቂዎች ተሽከርካሪውን ባስቆሙበት ወቅት 78 ሆነው ተሳፍሮ ከነበሩ ኢትዮጵያውያን 64ቱ ሞቶ እንደተገኙ የሀገሪቱ መገናኛ ብዙሃን ዘግበዋል። በታንዛኒያ የኢትዮጵያ ሚስዮን ዲፕሎማት አቶ ቴዎድሮስ ግርማ ኤምባሲው ስለ ኢትዮጵያውያኑ ሞት መረጃ እንደደረሰው ገልጸዋል።
ዜናውን ሰምተናል። 64 ሰዎች መሞታቸውን፣ 64 ሰዎች በህይወት መትረፋቸውን፣ አጠቃላይ 78 ሰዎች መሆናቸውን የሚጠቅስ ዜናዎች አይተናል። ኢትዮጵያውያኖች ዝም ተመሳሳይ መረጃ እዛ ሞዛምቢክ ውስጥ ያሉ ሚዲያዎች አውጥተዋል የሚል ነገር አድርሰውናል። በአሁኑ ሰዓት በዚህ አካባቢ ላይም ተንቀሳቅሰ እንደፈለግ መረጃዎችን ለማግኘት እና በአካል ሄደህ ነገሮችን የማጣራት እድሉ የለም። በኮሮና ቫይረስ ምክንያት አብዛኞቹ ሀገሮች ድንበራቸውን ዘግተዋል እና ከባድ ነው። አውሮፕላን በረራዎች ብዙ ቦታ ቆመዋል እና ያኛው ደግሞ ሌላ ሀገር ላይ ነው ሀፕን ያደረገው እና እዛ ሄደን ለማጣራት አሁን የሚያመች ሁኔታ የለንም። ግን ማጣራት ስራውን ጉዳዩ ከሚመለከታቸው አካላት ጋር ሆነን የምናጣራ ይሆናል።
አቶ ቴድሮስ ዳሬ ሰላም ያለው የኢትዮጵያ ቆንሲላ በታንዛኒያ በሚገኘው የሞዛምቢክ ኤምባሲ በኩል የሞዛምቢክ መንግስት ኃላፊዎችን ለማግኘት ጥረት ላይ ነውም ብለዋል። አክለውም የታንዛኒያው የኢትዮጵያ ሚስዮን አዲስ እንደመሆኑ በአካባቢው ከሚገኙ የኢትዮጵያ ቆንሲላዎች ጋር ስለ ኢትዮጵያውያኑ ሞት ምክክር ላይ መሆናቸውንም ጠቁመዋል። መገናኛ ብዙሃን የሞዛምቢክ የመንግስት ኃላፊዎችን ጠቅሰው ለ64ቱ ኢትዮጵያውያን ሞት ምክንያት መታፈን መሆኑን ገልጸው መኪናውን ያስቆሙት የከለላ ጠባቂዎች በሕይወት የተረፉት ኢትዮጵያውያን የድረሱልን ጥሪ ለማሰማት የተሽከርካሪውን ሽፋን በኃይል ይመቱ እንደነበረ ዘግበዋል። የሞዛምቢክ መንግስት የኢትዮጵያውያኑ ሞት መንስኤ የሚጣራ ይሆናል ሲልም ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ታላቁ ህዳሴ ግድብን አስመልክቶ በኢትዮጵያና በግብፅ መካከል ባለው ጠብ ሶማሊያ ገለልተኛ አቋም እንደምትይዝ የውጭ ጉዳይ ሚኒስትር አህመድ ኢሳ አዋድ ለዜና ማሰራጫ አውታሮች ተናግረዋል። ኢትዮጵያና ግብፅ ውጥረቱን አርግበው ጉዳዩን በድርድር እንዲፈቱ ሶማሊያ መጠየቋን የሚገልጽ ወደ አረብ ሊግ የተላከ ደብዳቤ በአሜሪካ ድምጽ ያለው የሶማሊኛ ቋንቋ ማግኘቱን ገልጿል። ደቡብ አፍሪካ ከመጪው ሐሙስ እኩለ ሌሊት አንስቶ በአገር አቀፍ ደረጃ ለ21 ቀናት በቤት የመወሰን እርምጃ እንደምትወስድ የሀገሪቱ ፕሬዚደንት ሲሪል ራማፎሳ ትላንት አስታወቁ። ኮሮና ቫይረስ ሞሮኮ ውስጥ ቋሚ ስራና ኮንትራት የሌላቸው ማህበራዊ ዋስትና የማያገኙ ሰራተኞችን አደጋ ላይ እየጣለ ነው ተብሏል። በሀገሪቱ ከፍተኛ የእኩልነት እጦት ሁኔታ መንሰራፋቱ ታውቋል። በግብፅ የሜዲትራኒያን ባህር ወደብ ከተማ በሆነችው አሌክሳንድሪያ በርካታ ሰዎች ዛሬ ማለዳ ቫይረሱ እንዲወገድላቸው ጸሎት አድርገዋል። ግብፅ 366 በቫይረሱ የተያዙ ሰዎች መኖራቸውን፣ ቢያንስ 19 መሞታቸውን አስታውቃለች። ቡርኪና ፋሶ ላይ በሚካሄደው ግጭትና ዋስትና የማጣት ሁኔታ ምክንያት ዜጎች መሰረታዊ የሆነውን የጤና ጥበቃ አገልግሎት ለማግኘት ከባድ እንደሆነባቸው ተገልጿል። የደቡብ አፍሪካ የንጹህ አልኮል አምራቾች እጅንና የተለያዩ ጠርዞችን ከጀርም ለማጽዳት የሚያስፈልገውን መከላከያ ለማምረት 40,000 ሊትሮች አልኮል ለመለገስ ቃል ገብተዋል። የኮሮና ቫይረስ በዓለም ደረጃ እየተስፋፋ ባለበት በሆነ ወቅት ደሃ ሀገሮች ዕዳ መክፈሉን ትተው ያላቸውን ገንዘብ በቫይረሱ መከላከል ላይ እንዲያውሉ የቀረበውን ሐሳብ የዓለም የገንዘብ ድርጅትና የዓለም ባንክ እንደሚደግፉት ትላንት መናገራቸው ተዘግቧል። ኮቪድ-19ን ለመታገል 44 ቢሊዮን ዶላርን ለመመደብ ሲባል ዕዳ መክፈሉ እንዲቆም የአፍሪካ የገንዘብ ሚኒስትሮች ጥሪ አቅርበዋል። የኢኳዶር ምክር ቤትም የሀገሪቱ መንግስት ዕዳ መክፈሉን እንዲያቆም ጠይቋል። ኮሮና ቫይረስ በዓለም ደረጃ እየተዛመተ በሄደበት በሆነ ወቅት ሰሜን ኮሪያን፣ ኢራንንና ሌሎች እርዳታ የሚያስፈልጋቸው ሀገሮችን የመርዳት እድሉን ክፍት ማድረጋቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ነገር ግን በቅርቡ ከተመደበው 1 ቢሊዮን ዶላር ሌላ በውጭ ሀገራት ኮሮና ቫይረስን ለመከላከል የሚያስችል ተጨማሪ ገንዘብ የለም ብለዋል። በአሁኑ ወቅት ቢያንስ በ167 ሀገሮች በመቶዎች ሺዎች የሚቆጠሩ የኮቪድ-19 በሽተኞች መኖራቸው ታውቋል። የዩናይትድ ስቴትስ ምክር ቤት ቫይረስን ለመከላከል የሚያስችል የገንዘብ እርዳታ ለማቅረብ ወደ 8 ቢሊዮን ዶላር የሚጠጋ ገንዘብ መድቧል። ለዓለም አቀፍ እንቅስቃሴ የተመደበው ከ1 ቢሊዮን ዶላር በላይ ነው። ናይጄሪያ ሳምባ በሽታን እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ በ10 ዓመታት ውስጥ ማለት ነው ለማጥፋት የተመደበውን የጊዜ ገደብ ግብ የምትመታ አይመስልም ተብሏል። ናይጄሪያ ውስጥ በሳምባ በሽታ የሚሞቱ ሰዎች ቁጥር ከመላ አፍሪካ የበዛ መሆኑን የዓለም የጤና ድርጅት ገልጿል። በዓለም ደረጃ የበዛ የሳምባ በሽታ ካለባቸው ሀገሮች መካከል ናይጄሪያ አንዷ መሆኗም ድርጅቱ ጠቁሟል። በከፊል ለዚህ ምክንያት የሆነውም በቂ ገንዘብ ስለማይመደብና በህዝቡ ዘንድ አስፈላጊው ግንዛቤ ስለሌለ እንደሆነ ባለሥልጣኖች ገልጸዋል። የሳምባ በሽታውን ችግር ለመፍታት በየዓመቱ 278 ሚሊዮን ዶላር እንደሚያስፈልግ፣ ነገር ግን ያለው ገንዘብ ከሚያስፈልገው 8% ብቻ መሆኑን የናይጄሪያ የጤና ጥበቃ ባለሥልጣኖች ገልጸዋል። በመጨረሻም የካሜሩን ተወላጅና በመላው ዓለም ገናና ስም ያተረፈው የጃዝ ስልት ሙዚቀኛ ማኑ ዲባንጎ ከዚህ ዓለም በሞት ተለየ። ማኑ ዲባንጎ በኮቪድ 19 ምክንያት በጠናበት ህመም በ86 ዓመት ዕድሜው ያረፈው ዛሬ ነው። ሶላ ማኮሳ በሚለው ዘፈኑ በስፋት ይታወቃል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ መጋቢት 15 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ክልሎች ኮቪድ-19ን ለመከላከል እየተደራጁና እየጣሩ መሆናቸውን እየገለጹ ናቸው።
ትመሪህነት ህዝቡን ክብደት አይሆን ዘሉ
አመራሩ እስካሁን ትኩረት አልሰጠውም። በዚህ ጉዳይ አጽንኦት ተሰጥቶ ሊሰራ ይገባል። ከላይኛው የመንግስት አመራር ጀምሮ እስከ ህዝብ የተደራጀ የተሻለ ማቅም አለን። ነገር ግን ወደ ተግባር መግባት አለብን።
የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሃጎስ ጎደፋይ ናቸው ይህንን ያሉት። ዘገባዎችን ይዘናል ከየክልሎቹ ተጠናቀሩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ 12ኛውን የኮቪድ-19 ተጋላጭ ዛሬ መዝግባለች። ሰሞኑን አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስ ለአፍሪካ ሀገሮች መከፋፈል ጀምረዋል። እርዳታውን እያዳረሰ ያለው የኢትዮጵያ አየር መንገድ ነው። ድጋፉ የተገኘው በአብይ አህመድ ጃክማ ፋውንዴሽን ተነሳሽነት ወይም ኢኒሼቲቭ ነው። በሌላ በኩል ኢትዮጵያ ከውጭ የሚገቡ ሁሉንም መንገደኞች በቀጥታ ወደ 2 ሳምንት ማቆያ እያስገባች ነው። እስክንድር ፍሬው ዝርዝሩን ይዟል።
ዛሬ ኮሮና ቫይረስ ያለበት 12ኛ ሰው መገኘቱን ይፋ ያደረገችው ኢትዮጵያ ቫይረሱን ለመዋጋት የተለያዩ ርምጃዎችን እየወሰደች ጥረቶችን እያደረገች ነው። ከራስ አልፎ ለተቀሩት 53 የአፍሪካ ሀገራት የሚተርፍ ተነሳሽነትም ታይቷል። ከቀናት በፊት ከአሊባባ ኩባንያ መስራች ከቻይናዊው ቢሊየነር ጃክማ ጋር ተገናኝተው የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከራሳቸው አልፎ ለሌሎች የአፍሪካ ሀገራት የተረፈ ኢኒሼቲቭ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ጃክማ ኢኒሼቲቭ በተሰኘው በዚህ ፕሮግራም አማካኝነት የተገኙት የኮሮና ቫይረስ መከላከያና መመርመሪያ መሳሪያዎች ባለፈው እሁድ አዲስ አበባ ገብተዋል። ቫይረሱን ለመለየት የሚረዱ 1.1 ሚሊዮን የመመርመሪያ መሳሪያዎች፣ 100 ሺህ አፍና አፍንጫ መሸፈኛ ጭንብሎች፣ እንደዚሁም የሕክምና ባለሙያዎች የሚጠቀሙባቸው አልባሳት በድጋፉ ተካተዋል። ዛሬ ደግሞ በኢትዮጵያ አየር መንገድ አማካኝነት ከአዲስ አበባ ወደ ተለያዩ የአፍሪካ ሀገራት ማጓጓዝ ተጀምሯል። በጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይሄንን ያብራራሉ።
አዎ፣ ማከፋፈል ተጀምሯል። የመጀመሪያ ዙር ላይ ወደ 4-5 የሚሆኑ ሀገሮች ተለይቶ የመጀመሪያው ትናንትና ካርቱም ደርሷል። እዛ ኤርትራ፣ ግብጽና ሱዳንም የመጀመሪያ ዙር ላይ ለማከፋፈር ወይም ለማጓጓዝ የተለዩ ናቸው። የመጀመሪያው ትናንትና ካርቱም መድረሱ አረጋግጠናል።
በምንድን ነው
ተጀምረዋል ማለት ነው?
እነዚህ ሀገራት ቅድመ የተሰጣቸው በምንድን ነው? ከእነዚህ የተጀመረበት ምክንያት ዶክተር ተገኔ?
ያው እንግዲህ እሱ የሚያጓጉዘው የኢትዮጵያ አየር መንገድ ስለሆነ በሚመቸው ራንደም የተወሰደ ሊሆን ይችላል እንጂ ሌላ መስፈርት የለም።
ስለ ኢትዮጵያ ድርሻ እንነጋገር። እንግዲህ በተለይም መመርመሪያ መሳሪያዎቹ 1.1 ሚሊዮን ነው መጣ የተባለው፣ ለ54ቱም የአፍሪካ ሀገሮች እኩል ይከፋፈላል ተብሏል። የኢትዮጵያ ድርሻ ምን ያህል ነው በቁጥር ሊነግሩን ከቻሉ? ሌሎችም እንግዲህ አቅርቦቶች መጥተዋል አብረው አውቃለሁ፣ ግን በተለይ ስለ መመርመሪያ መሳሪያዎቹ እንነጋገር እና
1.1 ሚሊዮን የመመርመሪያ ኪት እና 6 ሚሊዮን ማስክ እንዲሁም ወደ 60 ሺህ የተለያዩ መከላከያ ልብሶች ነው የገባው እና እነዚህን እኩል ነው የሚከፋፈለው ከዛ በተሰጠው ሬሽን መሰረት እና ያንን እኩል ማከፋፈል ነው። እንግዲህ ኢትዮጵያም እኩል ድርሻ ነው የምታገኘው።
በኢትዮጵያ እንግዲህ አንድ ብሔራዊ ላቦራቶሪ ብቻ ነው ያለው፣ ትናንት እርስዎም ሲናገሩ እንደሰማሁት። ከዚህ እስካሁን አሁን ካለው ሁኔታ አንጻር ላቦራቶሪዎቹን የማስፋት ወይ ደግሞ መመርመሪያ መሳሪያው በተለያዩ የመንግስትም የግልም ሆስፒታሎች በየክልሉ እንዲገኙ ለማድረግ እቅድ አለ ዶክተር ተገኔ?
አዎ እቅድ አለ። እስካሁን አንድ ናሽናል ላቦራቶሪ ነው ለዚህ ለኮሮና ቫይረስ ለመለየት የተቋቋመው እና እየሰራ ያለው። ምናልባት ግን የከፋ ነገር ካጋጠመ እና እየሰፋ ከሄደ ይሄ በቂ ስለማይሆን ብለን ወደ ክልሎችም ለማስፋት እንዲሁም የተወሰኑ ሆስፒታሎችንም የመለየት ስራ እየሰራ ነው። ይህ ስንጨርስ የት የት እንደሆነ እነግርሃለሁ
እንጂ በመጣው መመርመሪያ መሳሪያ መጠን በብዙ ሆስፒታሎች እና የግል ተቋማትም እንዲገኝ ለማድረግ ለጊዜው እቅድ የለም።
አሁን ይሄ መመርመሪያ ኪቱ ላብራቶሪ በሚገኝበት ነው መሆን ያለበት እና ስለዚህ አሁን ባለው በአንድ ናሽናል ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ይህን አገልግሎት እየሰጠ ያለው ኢንስቲትዩቱ ነው እና ደግሞ ቅድም እንደነገርኩ በሚለዩና በቅርብ ጊዜ በሚከፈቱ በክልሎችና የተወሰኑ ሆስፒታሎች ላይ ነው የሚሆነው። ስራው በሚሰራበት ቦታ ነው የሚሆነው ማለት ነው።
ላቦራቶሪ ባለበት ቦታ ብቻ ነው የሚኖረው ሲሉኝ፣ ሁሉም ሆስፒታሎች ላቦራቶሪ እንዳላቸው ይገምታል ሰው፣ የጤና ተቋማት ሁሉ እና ይህን ግልጽ ያድርጉ።
ኮሮና ለመለየት እና ለመመርመር የተዘጋጀ ላቦራቶሪ እና ሌላው ይለያል።
አገራት በስፋት ባለመመርመራቸው የተለያዩ ሀገራት አሁን የኮሮና ቫይረስ የገባባቸው ሀገራት እና መመርመር ቫይረሱን ለመከላከል ሰፊ ምርመራ ማድረግ ማለት ነው፣ በርካታ ሰው እንዲመረመር ማድረግ ቫይረሱን ለመከላከል አንዱ መንገድ መሆኑን ከተለያዩ ሀገራት ይሰማል፣ አሜሪካንን ጨምሮ። ይሄ መሳሪያ መግባቱ በስፋት ምርመራ ማድረጉ ምን ያህል ክፍተት ይደፍናል በእርስዎ እምነት?
አዎ፣ ትልቅ ድርሻ ያላቸው ሀገሮችም አሉ፣ የተወሰኑ የአፍሪካ ሀገሮችም የላቸውም። ላቦራቶሪ መኖሩ በጣም ጠቃሚ ነው የሚሆነው። ለዛ ነው ማስፋት የፈለግ ነው እና የሆኑ አካባቢዎችን ሁሉ አሰስ ማድረግ እና ወደ መለየቱ ቢገባ ተቃሚ ነው የሚሆነው እና ለዛ ነው ማስፋትም የተፈለገው። ምናልባት በሽታውም እየተፋ ከሄደ ተቃሜታው የጎላ ስለሚሆን ነው እኛም ማስፋት የፈለግነው። አንዱ ማወቅ እንግዲህ በጣም ወሳኝ ነው፣ ሌላውንም ለመከላከል በሽታው የተገኘበት ቫይረስ የተገኘበት ሰው ለሌላው እንዳያስተላልፍ የሕክምና ክትትል እንዲያገኝ ማድረግ፣ ራሱም ደግሞ እንዲያገግምና ከበሽታው እንዲድን ለማድረግ ወሳኝነት ስላለው ለአለማስተላለፍም ለተያዘው ጤናውን ክትትል ለማድረግና እንዲያገግም ለማስደረግም ይሄ በጣም ወሳኝ ስለሚሆን የላብራቶሪው ከዚህ አንጻር ነው የምናየው።
በሌላም በኩል ወደ ግዛቷ የሚገቡ መንገደኞች በሙሉ ለ14 ቀናት ወደ ለይቶ ማቆያ እንዲወሰዱ የወሰነችው ኢትዮጵያ ትናንት ይህንኑ ተግባራዊ ማድረግ ጀምራለች። እስከ ትናንትና ሁለት ብቻ በቦሌ አውሮፕላን ማረፊያ በኩል የገቡ ከ300 በላይ መንገደኞች ለዚሁ ተግባር ወደ ተመረጡት ሆቴሎች ማለትም ስካይላይት፣ ሂልተንና ጊዮን መወሰዳቸውን ዶክተር ተገኔ አመልክተዋል። የሆቴል ወጪያቸውን መሸፈን ለማይችሉ ኢትዮጵያውያን መንገደኞችም የተለያዩ አማራጮች መዘጋጀታቸውን ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከዛሬ ጀምሮ በአማራ ክልል ምንም አይነት ታላላቅ ስብሰባ እንደማይካሄድና ማኅበራዊ ማዘውተሪያ ቦታዎችም እንደሚዘጉ ኮሮና ቫይረስን ለመከላከል የተቋቋመው ግብረ ኃይል አስታውቋል። በምክትል ርዕሰ መስተዳደር የሚመራው ይኸው የኮቪድ-19 ወረርሽኝ መከላከያ ግብረ ኃይል ትናንት በሰጠው መግለጫ ክልል ውስጥ ማኅበራዊ እገዳዎችን የጣለ ሲሆን እገዳው የተጣለው ላልተወሰነ ጊዜ መሆኑም ተገልጿል። አስቴር ምስጋናው መግለጫውን ተከታትላለች፣ ተከታዩን ዘገባ ይዛለች።
የአማራ ክልል መንግስት የኮሮና ቫይረስን ለመከላከልና ለመቆጣጠር የሚሰራ ግብረ ኃይል ማቋቋሙንና ለወረርሽኙ መከላከያ የሚውል 150 ሚሊዮን ብር ጊዜያዊ በጀት መመደቡ ይታወሳል። ዛሬ ደግሞ በክልሉ ምክትል ርዕሰ መስተዳደር የሚመራው ኮማንድ ፖስት ማምሻውን በሰጠው መግለጫ ከነገ ጀምሮ ስብሰባዎች እንደማይኖሩና የማህበራዊ ማዘውተሪያ ቦታዎች እንደሚዘጉ ነው የኮማንድ ፖስቱ አባልና ምክትል ርዕሰ መስተዳደሩ ዶክተር ፋንታው ማንደፍሮ የተናገሩት።
መጠጥ ቤቶች፣ አዝማሪ ቤቶች፣ ጫት ቤቶች እንዲሁም ሌሎች የማህበረሰብ ማዘውተሪያ ቦታዎች ከነገ ከመጋቢት 15 ቀን 2012 ዓ.ም ጀምሮ ላልተወሰነ ጊዜ ሙሉ በሙሉ ዝግ እንዲሆኑ። ሁለት ስብሰባዎችን በዚህ ወቅት ማካሄድ አስፈላጊ ባይሆንም አስቸኳይና የማይቀሩ አስገዳጅ ጉዳዮች ሲያጋጥሙ የተሰብሳቢዎች ቁጥር ከ15 በማይበልጥ በመመጠን በአንድ ሜትር ርቀት ተሳታፊዎችን ማስቀመጥ በሚያስችል ክፍል ውስጥ መካሄድ ይኖርበታል። ሶስት በማህበራዊና ኢኮኖሚያዊ አገልግሎት ሰጪ ተቋማት በሚደረጉ ሰልፎች የአንድ ሜትር ርቀትን መጠበቅ ይኖርባቸዋል። አራት መንገድ ላይና በየአስፋልቱ የሚደረጉትን ጨምሮ በተለያዩ የስፖርት ማዘውተሪያዎች በጋራ የሚደረጉ የስፖርት እንቅስቃሴዎች እንዲቆሙ። አምስት በግልና በመንግስት የጤና ተቋማት ተገኝተው ለሚታከሙ ሰዎች ከአንድ በላይ አስታማሚ ማስገባት በጥብቅ የተከለከለ ነው። ስድስት የግልና የመንግስት ትራንስፖርት አገልግሎት ሰጪዎች የሚያሳፍሩትን ተገልጋይ ቁጥር በመቀነስ አገልግሎት እንዲሰጡ፣ በዚህም መሰረት ሚኒባሶች እስከ 8 ተሳፋሪዎች፣ ባጃጅ 2፣ የተቋማት ሰርቪሶች የከተማና ሀገር አቋራጭ አውቶቡሶች በተሳፋሪዎች መካከል አንድ ክፍት ወንበር በማስቀመጥ በሽታውን እንዲከላከሉ እናስተላልፋለን። ሰባት ለማህበራዊ መስተጋብር የሚደረጉ መሰባሰቦች ለምሳሌ ሰርግና ተመሳሳይ ጉዳዮች ቢቻል ማስቀረት፣ የግድ ከሆነም የጤና ሚኒስቴር ያወጣውን የመከላከል መመሪያ በጥብቅ መተግበር። ስምንት በጣም አስፈላጊ ካልሆነ በስተቀር ወደ ገበያ አዘውትሮ አለመሄድ። መሄድ ግድ ሲሆን ግንኙነቶች በመራራቅ እንዲሆኑና ወደ ቤታቸው ሲመለሱ እጃቸውን እንዲታጠቡ፣ የምግብ ግብዓቶችንም ቁሳቁሶችን ወዘተ አጥቦ መጠቀም። ዘጠኝ የሃይማኖት ተቋማትና አማኞች ወደ እምነት ተቋማቸው የሚሄዱ ከሆነ የጤና ሚኒስቴር የሚሰጠውን መመሪያ በጥብቅ ተግባራዊ እንዲያደርጉ። አስር በሽታውን ለመከላከል ለሚደረግ ተግባርና ለሌሎች አስቸኳይ ጉዳዮች ካልሆነ በስተቀር በማንኛውም የመንግስት ተቋማት የመስክ ጉዞ ማድረግ የተከለከለ ነው። 11 አስቸኳይና እጅግ አስፈላጊ ካልሆነ በስተቀር ከቦታ ቦታ የሚደረግን እንቅስቃሴ በመገደብ ራሳችንን፣ ቤተሰባችንና ማህበረሰባችን ከቫይረሱ እንከላከል። 12 ማንኛውም ተቋም ለሰራተኞችና ለተገልጋዮች በቂ ጥንቃቄ ማድረግና የንጽህና ቁሳቁሶችን ማቅረብ ይኖርበታል።
ላደጉና ለበለጸጉ ሀገራት የራስ ምታት የሆነው ይህ ወቅታዊ ወረርሽኝ በክልሉ ውስጥ ቢከሰት ብዙ ዋጋ እንደሚያስከፍል የገለጹት ዶክተር ፋንታ ህብረተሰቡ መዘናጋቱን ትቶ ከመንግስት ጎን እንዲቆም ጥሪ አቅርበዋል።
በእኛ ተጨባጭ ሁኔታ ምትክ የሌለው የመጀመሪያ አማራጫችን መከላከል ብቻ ነው። ሀቁ ይህ ሆኖ ሳለ ቫይረሱ ኢትዮጵያውያንን አይዝም በሚል ፌዝ እየተዘናጋን መሆናችንን የዕለት ከዕለት እንቅስቃሴያችንና መስተጋብራችን ጉልህ ምስክር ነው። እጅግ ልናስታውልና ልብ ልንለው የሚገባን ነገር ቢኖር ቫይረሱ ዘር፣ ቀለም፣ ጾታ፣ ሃይማኖት፣ የሥራ መደብና ዕድሜ የማይለይ መሆኑን ነው። ስለዚህ እያንዳንዱ ሰው ራሱን፣ ራሷን፣ ቤተሰቡን፣ ቤተሰቧንና ማህበረሰቡን የመከላከልና የማትረፍ ታላቅ ኃላፊነት ያለበት መሆኑን መረዳት ግድ ይላል። የክልሉ መንግስት ቫይረሱ በሀገራችን ተገኘ ከተጋባለበት ቀን ጀምሮ የሚመለከታቸውን ቢሮዎችና መስሪያ ቤቶች ባካተተ መልኩ በክልሉ ርዕሰ መስተዳደር የሚመራ ኮማንድ ፖስትና ግብረ ኃይል እንዲሁም የባለሙያዎች ቡድን በማቋቋም ይህንን በሽታ ለመከላከል በሚያስችል መልኩ እንቅስቃሴ እያደረገ ይገኛል። የክልል የዞን የወረዳና የቀበሌ አመራሮችና ባለሙያዎች ከኮሮና ቫይረስ መከላከል ግብረ ኃይል ጋር በመቀናጀት ለመመሪያዎች መተግበር ምትክ የሌለው ሚና የሚጫወቱ በመሆኑ ዝግጁ እንዲሆኑ ጥሪ እናቀርባለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ተከታዩ ዘገባ ወደ ደቡብ ይወስደናል። በደቡብ ክልል ጉራጌ ዞን ውስጥ በተነሳ የቢጫ ወባ ወረርሽኝ የተያዙ 3 ሰዎች መሞታቸውን የዞኑ ጤና መምሪያ አስታውቋል። ክትባት በዘመቻ እንደሚሰጡ የጤና መምሪያው ኃላፊ አቶ ፋሲካ አለሙ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው።
ቢጫ ወባ በጉራጌ ዞን እኖር ኢነር ወረዳ ተከስቶ ለሶስት ሰው ህይወት ህልፈት ምክንያት ሲሆን በወረርሽኙ ከ40 በላይ ሰው መያዙን የጉራጌ ዞን ጤና መምሪያ ኃላፊ አቶ ፋሲካ አለሙ ገልጠዋል።
የሎ ፌቨር ወይም ደግሞ በተለምዶ ቢጫ ወባ የምንለው በሽታ በዞናችን እኖር ኢነር ወረዳ ወዴሻ ቀበሌ ላይ ነው የተከሰተው። ይህ በሽታ ከተከሰተ በኋላ እንግዲህ ችግሩ ያለባቸው ሰዎችን ወደ ህብረተሰብ ጤና ኢንስቲትዩት ናሙና በመውሰድ ምርመራ እንዲደረግ ተደርጓል። ምርመራ ከተደረገላቸው ሰዎች ውስጥ እስካሁን ፖዘቲቭ የሆኑት 3 ናቸው። እዛ ባሻገር ወደ 41 የሚጠጉ ተጠርጣሪዎች ምልክት ያለባቸው ናሙና ወስደን ወደ ማዕከሉ ልከናል። እስካሁን ባለው ወደ 7 የሚጠጉ ደግሞ ኔጌቲቭ መሆናቸው መረጃው ደርሶናል። ስለዚህ በዚህ መሰረት ወደ 3 የሚጠጉ ሰዎች ደግሞ ህይወታቸው አልፏል። ከዚህ ውስጥ 2 ፖዘቲቭ ናቸው። አንድ እናት ግን ምርመራው ሳይደረግላቸው ረዲ ህክምና ላይ ያሉ ነው ህይወታቸው ያለፉ።
ወረርሽኙ እንዳይስፋፋ ለመከላከል መስሪያ ቤታቸው የተንቀሳቀሰ መሆኑንም አቶ ፋሲካ ተናግሯል።
ይህን በሽታ አስመልክቶ እንደ ዞን እየሰራ ናቸው ያሉ ስራዎች አሉ። ችግሩ በተከሰተባቸው አካባቢዎች ላይ አሰሳን የማጠናከር ስራ እየሰራ ነው። ከዛ ባሻገር የቀበሌው አመራር ማህበረሰቡን ኤክስቴሽን ጨምሮ ባለሙያውም አሁን ቀበሌ ነው ያለው። አጠቃላይ ይህን ስራ በተመለከተ የአጎበር አጠቃቀሙ፣ የትኛ መራቢያ ቦታን የመረበሽ የማፋሰስ ስራ የመስራት እንደዚሁም ማህበረሰቡ ላይ ግንዛቤ እየፈጠሩ አጠቃላይ ይህን በሽታ ለመከላከል በሚደረገው ጥረት ውስጥ የሚመለከታቸው ባለድርሻ አካላት ሰፊ ርብርብ እያደረግን ያለ ነው።
ወረርሽኙ የዞኑን አብዛኛውን አካባቢ ያዳረሰ መሆኑን ያመለከቱት አቶ ፋሲካ 600,000 የሚሆነውን የዞኑን ነዋሪ በዘመቻ ለመከተብ ዝግጅት የተደረገ እንደሆነም ገልጠዋል።
ክትባት ለመስጠት ክደዋለን። ይህን ስራ ለመስራት እንግዲህ ለእኛ ደረጃ የጊቤ ሸለቆ መነሻ ባረገ መልኩ ወደ 6 መዋቅሮች ናቸው ተጋላጭ የሆኑ። ምንም እንኳን ይህ ችግር ወደሻ ቀበሌ ላይ ይከሰት እንጂ በሽታው ከእንስሳ ወደ እንስሳ ከእንስሳ ወደ ሰው የሚተላለፍ እንደመሆኑ መጠን እዚህ አካባቢ ላይ በስፋት ዝንጀሮች ያሉበት አካባቢ ነው። ስለዚህ ዝንጀሮ ደግሞ የዚህ በሽታ አንዱ ተሸካሚ ስለሚሆን እዛ አካባቢ ያለውን ነገር መቆጣጠር እንደተጠበቀ ሆኖ እነዚህ አጎራባች የሆኑ ቀበሌዎችና ወረዳዎች ላይ እንደዚሁ ተመሳሳይ ስራ መስራት አለብን ብለን ኦልሬዲ ፕላን አድርገናል። ክትባት ላይ ከ600,000 በላይ ዜጎች እዚህ አገልግሎት ተጠቃሚ ይሆናሉ ብለን ነው በእኛ ደረጃ ቅድ ያዝ ነው። ስለዚህ ለዚህ አስፈላጊ የሆነው በጀትን ፕላን አድርገናል። ከ3 ሚሊዮን ብር በላይ ነው የሚያስፈልገው አጠቃላይ ለክትባቱም ለሰርቬላንሱም። ይሄም ለሚመለከተው የክልልም የፌዴራልም አካል አስተላልፈናል። እስካሁን ድረስ ግን ክትባቱ በእጃችን ላይ እንዳልገባ ነው። በኔ ደረጃ ማቀው
ቢጫ ወባ በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጎፋ ዞንና በሌሎችም አካባቢዎች ከጥቂት ወራት በፊት ተቀስቅሶ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ አሉላ። ተከታዩ ደግሞ የኮቪድ-19 ዓለም አቀፍ ይዞታና ማህበራዊ ጫናው የተካተተበት ዘገባ ነው። ቆንጅታየ ከቨርጂኒያ ይዘዋለች።
በኮሮና ቫይረስ ወረርሽኝ እጅግ ብዙ ሰው የሞተባት እና ብዙዎች የተጠቁባት ጣሊያን ዛሬ ለሶስተኛ አከታታይ ቀን በበሽታው የሚሞቱና በቫይረሱ የሚጠቁ ሰዎች ዕለታዊ አሃዝ እንደቀነሰ አስታውቃለች። ትናንት ሰኞ የተመዘገበው የ601 ሰዎች በበሽታው ህልፈት ዜና እጅግ ብዙ መሆኑ የታወቀ ሆኖ ሳለ ከቀዳሚው ወደ 800 ገደማ ከሚደርሰው የሞቱ ሰዎች አሃዝ ጋር ሲነጻጸር ግን ትልቅ መሻሻል ነው። ጣሊያን እስካሁን በኮሮና ቫይረስ ከ6000 በላይ ሰዎች እንደሞቱባት አስታውቃለች። በአጠቃላይ የቫይረሱ ተጠቂዎች ቁጥርም ከዓለም ሁለተኛነቱን ይዛለች። ባለስልጣናቷ ይህ ዓለምን ያዳረሰ ቫይረስ ለመቆጣጠር ከሁለት ሳምንታት በፊት በመላ ሀገሪቱ ህዝቡን ቤቱ ተከቶ እንዲቆይ ትዕዛዝ ሰጥተው እንቅስቃሴዎችን በሙሉ አግደዋል። በአንድ ወቅት በወረርሽኙ በከፋ ደረጃ ተጠቂ ከሆኑት ሀገሮች አንዷ የነበረችው ደቡብ ኮሪያ እንዲሁ መሻሻል ማሳየቷን ቀጥላለች። የአዲስ ተያዦቿ ቁጥር ለ13ኛ ተከታታይ ቀን ከ100 ያነሰ እንደሆነ ነው ያመለከተችው። ቻይናም እንዲሁ የወረርሽኙ ይዞታ መሻሻሉን እንደቀጠለ ተናግራለች። ዛሬ በአገር ውስጥ የተያዙና የተመዘገቡት ሰዎች ቁጥር 4 ብቻ ሲሆን ከውጪ የገቡ 74 የቫይረሱ ተጠቂዎች ዛሬ አግኝቻለሁ ብላለች ቻይና። በዚህም ምክንያት ወረርሽኙ ተጠናክሮ እንዳይመለስባት ስጋት ላይ እንደሆነች እየተናገረች ነው። በተመሳሳይ ስጋት መንግስታት በዓለም ዙሪያ የጉዞ እገዳዎችን መጣላቸውን ቀጥለዋል። ኩባ ከዛሬ ጀምራ ቱሪስቶች እንዳይመጡብኝ ብላ አውጃለች። የቫይረሱ ተያዦች ቁጥር ዛሬ 554 የደረሰባት ደቡብ አፍሪካ ፕሬዚደንቱ ሴሪል ራማፎሳ ከተነጎዲያ ሐሙስ አንስቶ ለሶስት ሳምንታት የሚዘልቅ አገር አቀፍ የእንቅስቃሴ እገዳ አውጀዋል። በዩናይትድ ስቴትስ ከጠቅላላው ህዝብ 1/3 ቤቱ እንዲቀመጥ በአገረ ገዢዎቹ ታዟል። ሃዋይ በዚህ ክልከላ የቀደሙትን ግዛቶች ተቀላቅላለች። የግድ አስፈላጊ ለሆኑ ጉዳዮች ካልሆነ በስተቀር ህዝቡ ከቤት እንዳይወጣ አዛለች። ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ የኮሮና ቫይረስ ህሙማንን ለሚያክሙ ባለሙያዎች አስፈላጊ የሆኑ የመከላከያ መሳሪያዎችና ቁሳቁስን የሚያከማቹ አካላት በወንጀል ተጠያቂ የሚያደርግ ማስፈጸሚያ ትዕዛዝ በትናንትናው ዕለት ፈርመዋል። ለወረርሽኙ በአገር ውስጥና በዓለም ዙሪያ የሚያስፈልገው ምላሽ ያስከተለው ኢኮኖሚያዊ ጉዳት እየበረታ ነው። የዩናይትድ ስቴትስ የፖለቲካ መሪዎችም እስከ ትናንት ሰኞ ማታ ድረስ በዘለቀ ስብሰባ ግዙፉን የኢኮኖሚ ድጋፍ ወጪ እቅድ ዳር ለማድረስ ሲሞክሩ አምሽተዋል። ዛሬ ከአንድ ስምምነት እንደርሳለን የሚል ተስፋ እንዳላቸው ነው የሚናገሩት። ምግብ ቤቶች ሰው ዝር አይልባቸውም ርጭ ብለዋል። ቤተ መዘክሮች፣ የሲኒማ ቤቶችና ሌሎችም ሰው ሰብሰብ የሚልባቸው ስፍራዎች እንዲሁ በወረርሽኙ ምክንያት ተዘግተዋል። እናም የዋሽንግተን ዲሲና አካባቢዋ ነዋሪዎች ቤት ውሎ ቤት ማምሸትን ሊለማመዱት እየተዘጋጁ ይመስላል። አንዲቱ የዲሲ ነዋሪ ዴብራ ራፋል ይባላሉ። አስቤዛ የምንገዛበት መደብር ምን ምን እንዳለው እየተመለካከትኩኝ ነው። ከዚያ የሚያስፈልገንን ያህል እገዛዛለሁ። ከዚያ በላይ አላግበሰብስም። ለሁሉም ሰው እንዲዳረስ ማሰብ ያስፈልጋላ። ባገኘነው እንደሚሆን ማድረግ ነው ብለዋል ዴብራ። ጄን ፍሬትሳም የዲሲ ነዋሪ ናቸው። እሳቸውም ሀሳባቸው ከዴብራ ጋር የሚመሳሰል ነው። መደብር ውስጥ ያለውን ሁሉ ጥርግርግ ማድረግ አይገባም። ሌሎች ሰዎችም ያስፈልጋቸዋል። ይሄን ማሰብ የግድ ነው ብለዋል ጀን። ዴኒስ ሮቢኮ በበኩላቸው ለ14 ቀን ገደማ የሚበቃኝን ገዛዝቻለሁ። የታመምኩ እንደሆነ ስለምቸገር ለመዘጋጀት ብዬ ነው ብለዋል። ሌሎች ዋሽንግተን ዲሲ ነዋሪዎች ሄንሪ እና ጄሰን ክሮኒክ ደግሞ የመጠጥ መሸጫ መደብር ውስጥ ጎርደድ ጎርደድ ሲሉ ይታያሉ። ጎንጨት የምንለውን መገዛዛት የግድ ይላላ ይላሉ እነሱ። ሄንሪ ድንገት ከቤት መውጣት የለም ብንባል ፉት የምንለውን አልኮል መጠጥ እየገዛዛን ነው ብለዋል። የፔንሲልቬኒያ አስተዳደር በክፍለ ግዛቱ ያሉትን የመጠጥ መሸጫ መደብር በሙሉ አዘግቷል ማለትን ስንሰማ አሉ አብራዋቸው ያሉት ጄሰን፣ በደህናችን በጊዜ ገዛስተን እናስቀምጥ ብለን ነው። ለመጠጥ መሸጫ መደብሩ ባለቤት ለማልኪት ሲንግ ይሄ ጥሩ ዜና ሆኖላቸዋል፣ ሰሞኑን ገበያቸው ደርቷልና። ቼቪ ቼዝ ዋይን ኤንድ ስፒሪትስ የሚባል የአልኮል መጠጥ መደብር ባለቤት ናቸው ማልኪት። በአሁኑ ጊዜ ሰው ቤቱ ሆኖ ነው ስራውን የሚሰራው። ቤት ሲቀመጡ ደግሞ ፈታ የሚሉበት ነገር እንደሚያስፈልግ ግልጽ ነው ይላሉ። ስለዚህ ነው መጠጣቸውን ጠቀም ጠቀም አድርገው እየገዙ ያሉት። አን ሆግ ደግሞ ከቤተሰባቸው ጋር ጥሩ ጊዜ ለማሳለፍ እየሞከሩ ናቸው። በተቻለን መጠን ከቤት ውጪ ጊዜ ልናሳልፍ እየሞከርን ነው ብለዋል። ቀኑን ሙሉ ቤት ውስጥ ታሽገን ነው የምንውለው። አሁን እዚህ መናፈሻው ጋር ዘና ልንል መተን ነው ብለዋል። ሌሎች ነዋሪዎች ገሚሶቹ የሚወዱትን ብስኩት መጋገር መጀመራቸውን ይናገራሉ። ሌሎች ውሾቻቸውን ደጅ ያጫውታሉ። ወጣቶች ከጓደኞቻቸው ጋር በስልክ የተያዩ ፌስታይም በሚባለው ይጫዋወታሉ። እናም ልጁም ወጣቱም አዋቂውም የዲሲ ነዋሪ ይህንን የፈተና ጊዜ በየራሱ መንገድ እየተቋቋመው ይመስላል። ሄሪ ካስረን የሚባሉት የመዲናይቱ ነዋሪ እንዳሉት መሆኑ ነው። ከባድ ውጥረት ከበዛበት የስራ ቀን በኋላ የሚጎነጩትን ይዞ ዘና እያሉ ይሄ ቀን በቶሎ ያልፋል፣ ደህና ቀንም ይመጣል ብሎ ተስፋ ማድረጉ ነው የሚበጀው ነው ያሉት።
አመሰግናለሁ ቆንጂትን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር እንዲሁም በኢንስታግራም ዩቲዩብም ላይ በቀጥታ ታገኙናላችሁ። ለማህበራዊ መገናኛዎች VOA አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይም ታገኙናላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ፣ በቀጥታ ማግኘት ትችላላችሁ። እንዲሁም ከዌብሳይታችን ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። ከዚህ መደበኛ ስርጭት በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሮቻችን ብርሃን ኃይሉና ንጉሡ ታምሬ በቅንብሩ አብረውኝ አሉ። ስቱዲዮ ውስጥ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው ነች። ወደ ተከታዩ ቅንብር እንሸጋገራለን። የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ አብዲ ረጋሳን ታሰሩበት ቦታ ልናገኝ አልቻልንም ሲሉ ከቤተሰቦቻቸው አንዳንዶቹ ገልጸዋል። የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ ጌታቸው ባልቻ አቶ አብዲ ረጋሳ ከተያዙበት ቀን ጀምሮ በመንግሥት እጅ ውስጥ ነው ያሉት ብለዋል። ፀሐይ ዳምጦ ተጨማሪ አላት።
የኦሮሞ ነጻነት ግንባር ኦኔግ ማዕከላዊ ኮሚቴ አባል አቶ አብዲ ረጋሳ ባለፈው አርብ ዕለት ማለትም መጋቢት 11 2012 ዓ.ም እስከ 12 ሰዓት ተኩል ታስረው በነበሩበት ቡራዩ ፖሊስ መምሪያ እንደነበሩና ለምርመራ ተፈልገው ወደ ኦሮሚያ ፖሊስ ኮሚሽን ተወስዶ እንደነበር ወንድማቸው አቶ ገመችስ ረጋሳ ገልጿል። አቶ አብዲ በፖሊስ ኮሚሽኑ ከተወሰዱ ወዲህ ላለፉት 4 ቀናት የት እንዳሉ ለማወቅ አልቻልንም ሲሉ ወንድማቸው ተናግረዋል። ብንፈልጋቸውም ልናገኛቸው ባለመቻላችን ተጨንቀናል ይላሉ።
ኦሮሚያ ፖሊስ ኮሚሽን ወጥቶ የወሰደ ነው ያሉ ቡራዩ ፖሊስ ስቴሽን። ኦሮሚያ ፖሊስ ኮሚሽንም ስንሄድ እኛ አናቅም፣ ማንም እኛ ጋር አልታሰረም፣ አናቅም ብሎ ነው መልስ የመለሱልኝ። እንደ ሀገሪቱ ደግሞ የታወጀ 2 ሳምንት እስረኞችና ቤተሰቦቹ እንዳይገናኙ እኔ በራሴ ወጪ ሸፍኜ አኖራቸዋለሁ ብሎ መንግስት አውጇል። እንደዛም ሆኖ ግን እኛ እንደ ቤተሰብ የት እንዳለ ሳናቅ ገብቼን መተኛትም አልቻል ነው። እኔ ጠቅሻለሁ ኦሮሚያ ፖሊስ ኮሚሽን ላይ የት እንዳሉ ብቻ አሳውቁንና ይህ ሰው አስምም ይታመማልና አስሙም በጣም እየባሰበት እንዳይሆን ቤተሰብም ቢሆን ታራሚው የት እንዳለ ሳናቅ ገብቶ መተኛት ከባድ ነውና እኛ የት እንዳለ ያሳውቁን።
አቶ አብዲ ረጋሳ ከሶስት ሳምንታት በፊት ከቤታቸው በኦሮሚያ ፖሊስ ኮሚሽን ከተያዙ የኦነግ አመራርና አባላት ውስጥ አንዱ ሲሆኑ ሌሎቹ በእለቱ የተለቀቁ ሲሆን አቶ አብዲ እስር ቤት ሆኖ ፍርድ ቤት እየቀረቡ የጊዜ ቀጠሮ እየተጠየቀባቸው እንደሚገኝ ከዚህ ቀደም ጠበቃቸው ዶክተር ተኩማ ዳባ ገልጾ ነበር። የአቶ አብዲ ረጋሳ ወንድም ስላነሱት ቅሬታን በተመለከተ የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ አቶ አብዲ በመንግስት እጅ ውስጥ ነው ያሉ፣ ቤተሰብ ግለሰቡን ፈልገን አጣን ብሎ ወቀሳ ማቅረቡ ተገቢ አይደለም ሲሉ ተከታዩ መልስ ሰጥተዋል።
በሀገራችን ባለው የኮሮና ቫይረስ ስርጭትን ለመግታት መንግስት በየወህኒ ቤት ወይም በእስረኛ ቤት ያሉ ታራሚዎች የሚያዙበትን እና የሚመች ቦታ ለማስቀመጥ የተወሰደ እርምጃ አለ። አቶ አብዲም ለዛ እንዳይጋለጡ ለማድረግ የተሰራ ስራ ሊኖር ይችላል ብዬ ገምታለሁ። ሁለተኛው ደግሞ ቤተሰብ በቫይረሱን ስርጭት ለመግታት ሲባል መንግስት የሚያስፈልጋቸውን ድጋፍ ሁሉ ለታራሚዎቹ ስለሚያደርግ የቤተሰብ ጥየቃ እንዳይኖር አቅጣጫ ተቀምጧል። ከዚህ አንጻር መታየት ያለበት ብዬ ነው የሚወስደው። አቶ አብዲ ሆነ ሌሎች ታራሚዎች በመንግስት እጅ ያሉ፣ መንግስት በእኔ እጅ ያሉ ብሎ ለፍርድ ቤት አቅርቦ የጊዜ ቀጠሮ የተጠየቀባቸው ስለሆነ ምንም አይነት ችግር ይደርስባቸዋል ብለው ስጋት ውስጥ መግባት የለባቸውም። መንግስት በእጅ አለ ያለውን ሰው ለህዝቡ በግልጽ የተናገረውን ሌላ ነገር ሊሆን ስለማይችል ይሄ ቫይረስ ስርጭቱ ተገቶ ወደ ሰላማዊ እንቅስቃሴ ስንገባ ሁሉንም ነገር በጋራ የምንጠቀም እንጂ የምንጎዳ ስላልሆነ ቤተሰቦችም ጉዳዩን የሚመለከታቸውም አካላት ይህንን ጉዳይ በዚህ መልክ ቢያዩት ጥሩ ነው የሚል እምነት አለኝ።
አቶ አብዲ የት እንደሚገኙ ተጨማሪ መረጃ እንዲሰጡን የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አራርሳ መርዳሳን በተደጋጋሚ በስልክ ጠይቀን ቀጠሮ ሰጥተውን ዛሬም ግለሰቡ በማን ቁጥጥርና የት እንደሚገኙ ለመመለስ ፈቃደኛ አልሆኑም። አቶ አብዲ ረጋሳ የቀድሞው የኦሮሞ ነጻነት ግንባር ጦር አዛዥ የነበሩ መሆናቸው ይነገራል። አሁን ኦነግ በሰላማዊ መንገድ ለመታገል በሰላማዊ መንገድ ወደ ሀገር እንደገባና የታጠቀ ጦር የለኝም ብሎ ከገለጸ ወዲህ አቶ አብዲ የፓርቲው ማዕከላዊ ኮሚቴ አባል ሆኖ እየሰሩ እንደሚገኙ ከድርጅታቸው ያገኘነው መረጃ ያመለክታል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ዝግጅታችን ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ መጋቢት 15 2012 ዓ ም ምሽት ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገራለን። የኮሮና ቫይረስን ወረርሽኝ በመከላከል ብቻ መቆጣጠር አለብን ብለን መስራት ይገባናል ሲሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አሳስበዋል። በሌላ በኩል ደግሞ የክልሉ የኮሮና ቫይረስ የመከላከያ ግብረ ኃይል ባካሄደው ስብሰባ ኮሮና ቫይረስን ለመከላከል እየተሰጠ ያለው ምላሽ ዝቅተኛ በመሆኑ የመንግሥት መሪዎች ትኩረት ሰጥተው ሊሰሩ ይገባል የሚሉም አሉ። ሙሉጌታ አጽባሃ ዝርዝሩን ይዟል።
በመቀለ ከተማ የተዘጋጀው የለይቶ ማቆያ ማዕከል ያለውን ቅድመ ዝግጅት አስመልክቶ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጉብኝት አካሂደዋል። ዶክተር ደብረጽዮን በጎበኙበት ጊዜ እንደተናገሩት የኮሮና ቫይረስ ወረርሽኝ በመከላከል እንጂ በማከም ልንቆጣጠረው አንችልም ብለዋል። የወረርሽኙ ጉዳት በመገንዘብ ነፍስ ወከፍ ሰው ራሱን መከላከል አለበት በማለት ገልጸዋል። መንግስታቸውም ቫይረሱ ለመከላከል ትኩረት አድርጎ እንደሚሰራ ነው ዶክተር ደብረጽዮን የተናገሩት። እኛ የሚያዋጣን መከላከል ነው። የእሳት ቃጠሎ ከተነሳ በተነሳበት አካባቢ ልታድነው አትችልም። ሌላው ለማዳን አንድ ቦታ ላይ ማቋረጥ አለበት። ስለዚህ ለወረርሽኙ ዋናው መከላከል ነው። ለመከላከልም በዋናነት በየግላችን የምንፈጽመው ነው። የሚነገረው ጥንቃቄዎች ሁሉ በመፈጸም በግድ መፈጸም አለብን። ኃላፊነቱን ደግሞ በሁላችን እጅ ወድቋል። አሁን እኔ መገመት አልችልም። በትግራይ ቫይረሱ አልገባም ማለት አልችልም። ገብቶም ሊሆን ይችላል ነው ያሉት። በክልሉ የመቆጣጠር ስራ ለማጠናከርም ጥብቅ የሆኑ ህጎች በቅርብ ቀናት ለማውጣት ዝግጅት እየተደረገ መሆኑን ገልጸዋል። ለመከላከል የሚረዱን ስራዎች እንፈጽማለን። እንደ መንግስት የምንፈጽማቸው ብዙ ነገሮች አሉ። በገበያ፣ በማጓጓዣዎች፣ በመጠጥ ቤቶችና ሌሎችም የምንሰራዎች ስራዎች አሉን። እነዚህ ሁሉንም በሚያካትት መልኩ ነው መመሪያ እያዘጋጀን ያለ ነው ብለዋል። በክልሉ የኮሮና ቫይረስ ለመከላከል የተቋቋመው ግብረ ኃይል መካሄድ ስላለባቸው ጥንቃቄዎችና ቀጣይ ስራዎችም ውይይት አካሂዷል። በግብረ ኃይሉ ስብሰባ በአሁኑ ጊዜ ቫይረሱን ለመከላከል እየተፈጸመ ያለው ስራ አናሳ መሆኑ ተገልጿል። ህብረተሰቡ ስለ ቫይረሱ ወረርሽኝ ያለው ግንዛቤ አነስተኛ መሆኑም ተነስቷል። መገናኛ ብዙሃን ስለ ኮሮና ቫይረስ እየሰጡት ያለው ሽፋን በቂ እንዳልሆነ በስብሰባው ተገልጿል። የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሐጎስ ጉድፋይ የመንግስት አመራሮች የሚገባ ትኩረት ስላልሰጡት ነው ቫይረሱ ለመከላከል በህዝብ ዘንድ ተግባራዊ እንቅስቃሴ ያልተጀመረው ብለዋል።
ትመሪህነት ህዝቡን ክብደት አይሆን ዶሎ
አመራሩ እስካሁን ትኩረት አልሰጠውም። በዚህ ጉዳይ አጽንኦት ተሰጥቶ ሊሰራ ይገባል። ከላይኛው የመንግስት አመራር ጀምሮ እስከ ህዝብ የተደራጀ የተሻለ ማቅም አለን። ነገር ግን ወደ ተግባር መግባት አለብን ነው ያሉት። በክልሉ የሚገኙ አራት የአውሮፕላን ማረፊያ ጣቢያዎች ተጓዦችን የመመርመር ስራ እየተፈጸመ ነው ብለው፣ በምድር መጓጓዣ ደግሞ ወደ ክልሉ በሚያስገቡ ሁሉንም መስመሮች ምርመራ ለማካሄድ ዝግጅቶች ተጠናቋል ሲሉ ተናግሯል። የግብረ ኃይሉ ምክትል አስተባባሪ ዶክተር አብርሃም ተከስተም የግብረ ኃይሉ ውሳኔዎች ባቀረቡበት ጊዜ እንደተናገሩት ከአሁን በፊት ስብሰባዎች ለማቆም የተወሰነውን ውሳኔ ተግባራዊ እየሆነ አይደለም፣ ከአሁን በኋላ ግን ህጉ ተግባራዊ መሆን አለበት ብለዋል። በመንግስታዊም ይሁን በግል የጤና ተቋማት ታካሚዎች መጠየቅ እንዲቆም፣ በተመሳሳይ በማረሚያ ቤቶች እስረኞች መጠየቅ እንዲቆም መወሰኑም ተናግሯል። አገልግሎት የሚሰጡ ባንኮች፣ ማዘጋጃ ቤቶች፣ የመብራት ኃይልና ኢትዮ ቴሌኮም በክልሉ ባሏቸው መስሪያ ቤቶች ረጃጅም ሰልፎች እንዳይኖሩ እንዲሁም ሰልፎች በሚኖሩበት ጊዜም አራርቀው እንዲያሰልፏቸው ትዕዛዝ ተላልፏል።
ግልጋሎቱ ሀብቲ ከም አብያተ ማዘጋጃ
አገልግሎት ሰጪዎች እንደነ ማዘጋጃ ቤቶች፣ የመብራት ኃይል ክፍያ በመሳሰሉ ተቋማት ህዝብ ረጃጅም ሰልፎች ተቀራርቦ የሚቆምበት ይታያል። እነዚህ ተቋማት ህመሙ ለመከላከል የሚወጡ ምክሮችና ውሳኔዎች በጽኑ ተግባራዊ ሊያደርጉ ይገባል። ተጨማሪ ስልቶች በመጠቀም ሰው የማይሰበሰብበት መንገድ መፍጠር አለባቸው። ይህንንም በማይተገብሩ ደግሞ የጸጥታ አካላት ቁጥጥር ሊያደርጉ ይገባል ነው ያሉት። የህፃናት መዝናኛና ማቆያ ማዕከላት እንዲዘጉ መወሰኑም ዶክተር አብርሃም ገልጸዋል። የመጠጥና ምግብ ቤቶች ደግሞ የቫይረሱን ወረርሽኝ ለመከላከል የሚገባ ትኩረት እንዲሰጡ መወሰኑ አስታውቀዋል። ሰዎች በሚገናኙበት ጊዜ በማዕከላቸው ርቀት እንዲኖር፣ ሰላምታ በሚለዋወጡበት ጊዜም መጨባበጥ እንዲያቆሙ ዶክተር አብርሃም መክረዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙልጌታ። ተከታዩ ዘገባ ከዚሁ ከኮቪድ ዝግጅት ጋር የተያያዘ ነው። ወደ ኦሮሚያ ይወስደናል። የኦሮሚያ ብሔራዊ ክልላዊ መንግስት የኮሮና ቫይረስን ስርጭት ለመከላከል ለይቶ ማከሚያና ማቆያ 7 ማዕከሎችን በማዘጋጀት እየሰራ መሆኑን አስታውቋል። በኦሮሚያ ጤና ቢሮ የቡድን አስተባባሪ የሆኑት አቶ ብርሃኑ ቀናጤን ባልደረባችን ሙክታር ጀማል አነጋግሯቸዋል።
በጣም በሽታው ሊቀሰቀስበት ይችላል ከሚለው አካባቢ ላይ ምናልባት አሁን ኢንዱስትሪያል ፓርክ ያሉበት አካባቢ አዳማ፣ ጅማ፣ አረማያ፣ ያቤሎ እንዲሁም የሻሸመኔ፣ ቢሾፍቱ እና ነቀምት አካባቢዎች ላይ ሊከሰት ይችላል ብለን ነበረ መጀመሪያ ቀን ነው። በዛ በኩል አይሶሌሽን ሳይ ወይ ደግሞ ኳራንቲን ለይተን እዛ አካባቢ የሚያስፈልጉትን ግብዓቶች እያሟላን እንዲሁም የሰው ኃይልን ያው በሽታው አዲስ ከመሆኑም አንጻር ለጤና ባለሙያዎች የሚያስፈልጋቸውን ትሬኒንግ፣ የአቅም ግንባታ ሰጥተን የግብረ መልስ እንደ ክልል ተቋቁሞ ታስክ ፎርስ ኮሚቴ ተቋቁሞ ስራውን ጀምሯል ማለት ነው።
አንድ ሰው በገጠር አካባቢ ተጠርጥሮ ቢገኝ በምን ያህል ሂደትና መንገድ ነው ወደ የለይቶ ማከሚያዎቹ ወይ ደግሞ ኳራንታይን ወዳልናቸው መምጣት የሚችለው?
ሰስፔክት ከተገኘ ከተለያዩ ሰዎች ጋር ግንኙነት ስፔሻሊ ከውጭ ከመጡ ሰዎች ጋር ግንኙነት ካለው ወደ አሁኑ ወደ 8335 ይደወላል። ከዛ በኋላ 8385 ኢንፎርሜሽን ይቀበላል። እነሱ ደግሞ ወደ እኛ መልሶ ይደውላሉ። ከዛ በኋላ እኛ ደግሞ ወደ ዞኖች እና ወደ ከተሞች ተቋቋመው የግብረ መልስ ወደ አሁኑ ሂዶ እዛ አድሬስ እንዲያደርጉና ወደ ተመረጡ ቦታዎች ወደ ኳራንቲን የሚደረጉበት ቦታ አምቡላንሶችም ስላሉ ወደ አሁኑ ወደ ላይ እንዲያመጡ አሁን ወደ አይሶሌሽን ሳይት እንዲመጡ ነበረ ስናደርግ የነበረው። ከዛው አድሬስ ማድረግ ይቻላል።
አሁን የሚነግሩኝ የግንኙነት መንገዳችሁ ከአንዲት የገጠር ሀገሪቷ ክፍል ወደ የማዕከሉ ወደ የለይቶ ማከሚያው የምትገናኙት በስልክ መሆኑን የሚገልጹልኝ። ነገር ግን አሁን በተለይ ኦሮሚያ ክልል ውስጥ ወደ ወለጋ ዞኖች እንደዚያውም ደግሞ ደቡብ ኦሮሚያ አካባቢ ስልክ የሌለባቸው አካባቢዎች አሉ። መሰል ዞኖች ላይ በምን አይነት መንገድ ነው ግንኙነት መፍጠር የምትችሉት? ወይ ደግሞ እስካሁን ያጋጠማችሁት ተግዳሮትስ ምን ነበር?
ስልክ የሌለባቸው ዞኖች ስፔሻሊ ወደ አራት ወለጋዎች እና ወደ ጉጂ አካባቢ እስካሁን ብዙም የሰስፔክት የተላከ ሰስፔክት እስካሁን የለ። ይህ ማለት ግን ችግር አላጋጠመንም ማለት አይደለም። ያው ስልክ መኖሩ ያው አንድ የኮሚኒኬሽን መካኒዝም ነው። መኖሩ በጣም ነው የሚጠቅመን የጤና ስራን ለማቀላጠፍ ጥቂት ጊዜ ነገሮችን ወደ ፈለግንበት ቦታ ለመውሰድ በጣም ይጠቅመናል። በስልክ በኩል ችግር ሲያጋጥመን በተለያዩ ሲስተሞች ነው አድረስ እያደረግን ያለ ነው። እንደዚህ አይነት ችግር ካለ ከዞኖች የተወሰኑ ቦታዎች ስልክ የሚስሉበት ቦታ ሄደው ነው ማለት ነው የእኛ ስራ ባልደረቦች የሚደውሉልን።
በአጠቃላይ አሁን እንደ ኦሮሚያ ይህ ነገር ከተነሳ ወዲህ ምን ያህል ተጠርጣሪዎች ደርሷቸዋል?
43 የሚያክሉ ተጠርጣሪዎች ነው በእጃችን የገባ። ያው ከቀን ወደ ቀን ይለያያል። ሁሉም ቴስት ተደርጓል። እንደ አጋጣሚ ሁሉም ኔጌቲቭ ነበሩ ሪዛልቶቹ።
የመከላከል ሂደትን በተመለከተ በብዛት የሚነገረው የእጅ እጥበት ነው። ይህ ነው በተግባር በጎ ፈቃደኞችም ከተማ ውስጥ የምናየው። ነገር ግን የእጅ እጥበት ስነ ስርዓትን በተመለከተ ምን ያህል መጠንቀቆች በቂ ናቸው ብለው ያስባሉ? ሰው በጣም እየተቀራረበ ነው እጅ የሚተጣጠበው። ሌላኛው ደግሞ በጣም በቅርርብ የተለያዩ ነገሮች ለመግዛት ለታክሲ ይሁን ሰልፎች በጣም ቅርርቦች አሉ። ሶሻል ዲስታንስ ወይንም ደግሞ የማህበራዊ ፈቀቅታ ትንሽ መራራቅን በተመለከተ የሚተላለፈው መልእክት ምን ያህል በቂ ነው ብለው ያስባሉ?
የኮሮና ቫይረስን ለመከላከል እጅን በየጊዜው መታጠብ በጣም ጠቃሚ ነው። ያው ይከላከላል ብዬ ነው የማስበው። ያ ብቻውን ግን ኮሮናን መከላከል አይችልም። ሌሎችንም ስፔሻሊ ሶሻል ዲስታንሶች አንተ ቅድም ያነሳውና ይህ ማህበራዊ ትስስሮች በተቻለ መጠን በሁለት ሜትር እና ከዛ በላይ እንዲራራቁ መደረግ አለበት በሲስተሙ። ምክንያቱም በሽታው ያው አንድ ተጠርጣሪ ካለ ያው ተጠርጣሪ ያው ለምሳሌ በሽታውን ኮሮና ቫይረስ ካለው ስንጠጋጋ በአንድ ሁሉንም ሰው ማስተላለፍ ስለሚችል በተቻለ መጠን ይሄንን ግንዛቤ ለህብረተሰባችን ማስጨበጥ ተስፋ ሳይቆርጡ ቀንና ሌሊት ሁል ጊዜ ባገኘን አጋጣሚ ህዝባችንን ማስተማር አለብን።
የመከላከልም ሆነ ችግር ቢፈጠር የማከም የመከታተልን ጉዳይ በተመለከተ የኦሮሚያ ጤና ቢሮ ምን ያህል አቅም አለው? ሌላኛው ደግሞ ከፌዴራል ጤና ቢሮም ሆነ ከህብረተሰብ ጤና ኢንስቲትዩት በቀጥታ የምትገናኙበትና የምታገኙት ድጋፍ ምንድን ያለው? በተለይ የምርመራ ሂደቱን በተመለከተ በክልል በቀጥታ መመርመር ይቻላል? ኪቶቹ አላችሁ? ፖዘቲቭ ነው ኔጌቲቭ ነው ቫይረሱ አለበት የለበትም ብሎ ለማወቅ ይቻላል?
በጣም ጥሩ ጥያቄ ነው። እንግዲህ ከላይ አካላት ስፔሻሊ ከጤና ጥበቃ ሚኒስቴር ጋር እንዴት ነው ብለን የሚባችሁ የምታገኙት ድጋፍ ኦልሬዲ በጣም በቅርበት ነው። በቀን ውስጥ አሁን ብዙ ጊዜ ነው የምንገናኘው። በተለያየ ሲስተም በኢንተርኔትም በቪዲዮ ኮንፈረንስም በስልክም እንገናኛለን። አሁን የምንገናኘው ያው አንዳንድ ችግሮች ሲኖሩ ሳፖርት ያደረጉናል ማለት ነው። ስፔሻሊ ፋይናንሻል ቴክኒካል ሳፖርት በኪት ሰፖርት ያደረጉናል። ይሄ የቴስቱ ሲስተሙ ያው ትንሽ ሶፊስቲኬት ስለሆነ ኢፒኤችአይ ብቻ ነው ያለው እና ያው እኛ ናሙናውን ወደ ኢፒኤችአይ እንልካለን። ኢፒኤችአይ ደግሞ ሪዛልቱን ቴስት አድርጎ ያውጣልናል ማለት ነው።
በጣም ነው የማመሰግነው አቶ ብርሃኑ ቀናቲ በኦሮሚያ ጤና ቢሮ የህብረተሰብ ጤና ስጋት ቡድን አስተባባሪ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ።
እኔም አመሰግናለሁ።
አመሰግናለሁ ሙክታር። ተከታዩ ዘገባ ከተመሳሳይ የኮቪድ-19 ዝግጅት ዘገባ ጋር ወደ ደቡብ ይወስደናል። ኮሮና ቫይረስን ለመከላከል የተጣሉ እገዳዎችን ተፈጻሚ አለማድረግ እና ከፍተኛ መዘናጋት በሐዋሳ ከተማ መኖሩን የከተማው አስተዳደርና ባለሥልጣናቱ ገልጸዋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
የሐዋሳ ኢንዱስትሪ ፓርክ ስራተኞች ለኮሮና ቫይረስ እንዳይጋለጡ ከፍተኛ ጥንቃቄ ያደረገ መሆኑን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ተናግሯል። ቫይረሱ ኢትዮጵያ ከመግባቱ በፊት በቻይና ሀገር ከተከሰተበት ጊዜ ጀምሮ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በመሆን ሁሉም በአገሪቱ ያሉ ኢንዱስትሪ ፓርኮች ልዩ ትኩረት እንዲያደርጉ በተቀመጠው አቅጣጫ መሰረት የሐዋሳ ኢንዱስትሪ ፓርክ ጠንከር ያለ እንቅስቃሴ ማድረግ ከጀመረ ሰንብቷል ነው ያሉት።
ስለዚህ በዚህ መልኩ ሐዋሳ ኢንዱስትሪ ፓርክም የተለያዩ የቅድመ ጥንቃቄ ስራዎችን ሲሰራ ነበር። አንደኛው ቫይረሱ ቻይና ውስጥ ከተከሰተ በኋላ ማንኛውም ከቻይና የሚመጣ የውጭ ዜጋ የኢትዮጵያ አየር መንገድ ጋር ቼክ ተደርጎ ካለፈ በኋላ ሐዋሳ ሲደርስ ፓርኩን ከመቀላቀሉ በፊት ለ14 ቀን ራሱን ኳራንቲን እንዲያደርግ አስፈላጊ ግንዛቤ ሰጥተን ፋብሪካዎች የራሳቸውን የኳራንቲን ኤሪያ አዘጋጅተው ሰራተኞቹ መተው 14 ቀን ኳራንቲን ውስጥ ከቆዩ በኋላ ነፃ መሆናቸው ሲረጋገጥ ብቻ ወደ ፋክተሪ ውስጥ እንዲቀላቀሉ አድርገናል። እሱ ትልቁ ስራ ነው።
ፓርኩ ከተለያዩ ሀገራት ጭምር የውጭ ሀገር ዜጎች የሚመላለሱበት በመሆኑ ለ14 ቀናት ለይቶ ማቆያ ማዕከል በማዘጋጀት ቀድሞ የመከላከል ስራ እየሰራ መሆኑን አስታውቀዋል። ከ35,000 በላይ ሰራተኞች የያዘው የሐዋሳ ኢንዱስትሪ ፓርክ ለተወሰኑ ሰራተኞች የግንዛቤ ማስጨበጫና የመከላከያ ስልጠና መስጠቱን ተናግሯል።
የሚመለከታቸው ከጤና ሚኒስቴር ጋር ከከተማ አስተዳደርና ከክልል ጤና ቢሮዎች ጋር በመሆን ሰራተኞቻችን ሰልጥነው ሌሎቹን የሚያሰለጥኑበት ሁኔታ ተመቻችቶ በሱ መልኩ ስልጠናዎች ለሁሉም ካምፓኒ ሰራተኞች እየተሰጠ ነው ያለው። መጀመሪያ የጀመርነው ከሁሉም 22 ካምፓኒዎች አሉን። ለ22ቱም ካምፓኒ ስራ አስኪያጆች ስለ ኮሮና ቫይረስ ምንነት፣ እንዴት መጣ፣ በምን ይተላለፋል፣ መከላከያ መንገዶች ውስጥ ምንድን ናቸው፣ ቢፈጠርስ እንዴት አድርገን እንዳይባዛ ማድረግ እንችላለን የሚለው ላይ ሰፊ ስልጠና ለውጭ ዜጎቹ ጨምሮ ተሰጥቷል። ከዛ ለኤችአሮች እንደዚሁ ተመሳሳይ ስልጠና ተሰጥቷል። ቀጥሎ ደግሞ ለሰራተኞች በተመሳሳይ መልኩ ስልጠናዎችን እየሰጠን ያለ ነው።
የሐዋሳ ኢንዱስትሪ ፓርክ ከክልሉ ጤና ቢሮና ከሐዋሳ ከተማ ጤና መምሪያ ጋር በየቀኑ የተገናኙ እየሰሩ መሆኑን የተናገሩት አቶ ፍጹም የአፍንጫና የአፍ መሸፈኛ ጭንብል ለሰራተኞች ለማቅረብ ጥረት የተደረገ መሆኑን ገልጠዋል።
የተለያዩ ስራዎችን በጋራ እየሰራን ነው። ከጓንትና ከአፍ ማስክ ጋር በተያያዘ እንደዚሁ ከተማ አስተዳደሩ በቻለው አቅም እየደገፈን ነው። ነገር ግን እዚህ ጋር 35,000 በላይ ወይም 35,000 ሰራተኛ ነው ያለን። ለሁሉም የሚሆን ማስክ እና ጓንት ከተማ አስተዳደሩ እንዲያቀርብ ኤክስፔክት አናደርግም። እዚህ ያሉ ድርጅቶች በራሳቸው የሚገዙበትን መንገድ እያመቻቸን ነው። ኦፍኮርስ ገበያ ላይ ያለው ጥረት እንዳለ ሆኖ ባለሀብቶችን ከውጭ የሚያስመጡበትን መንገድ እያበረታታን ነው። የተወሰኑ ካምፓኒዎች እንቅስቃሴ ጀምረዋል። ከውጭ በተለየ ማስክ የማስመጣት እንቅስቃሴዎች እየተጀመሩ ነው።
የፓርኩ ሰራተኛ የሆኑት ወጣት ተስፋውን ቶማስ ሰራተኞች ለበሽታው እንዳይጋለጡ ጥረት እየተደረገ መሆኑን ገልጧል።
ውጭ የሚወራው ነገርና እዚህ የሚወራው ነገር ተመሳሳይ አይደለም። እዚህ ሲሪየስ የሆነ እንትን ነው እያደረግን ያለ ነው። ምክንያቱም የህይወት ጉዳይ ስለሆነ ማለት ነው። ፕሮዳክሽንንም አፌክት ስለሚያደርግ ኢቨን አንድ ሰራተኛ ተያዘች ማለት ሙሉ ሰራተኛ ነው አፌክት የሚደረገው። ለዛ በጣም ጥንቃቄ እያደረግን ነው። በዚህ ወደ ከተማ እንትን ሲሉ ከአከራዮች ጋር ሰጣ ገባ ውስጥ ይገባሉ። ምክንያቱም ምንድን ነው የሚሉት እና ዋና የሚያመጡት የኢንዱስትሪ ፓርክ ያሉ ሰራተኞች ናቸው። ምክንያቱም ቻይና የሚበዛው እዛ ነው የሚለው እነሱ ስለሚኖራቸው ቀጥታ እኛንም ሊያስጠቁ ይችላሉ የሚለውን ነገር
የውጭ ዜጎችን ባዩ ቁጥር በሰራተኞች ዘንድ የተዛባ አመለካከት መኖሩና የከተማው ሰዎችም የኢንዱስትሪ ፓርክ ሰራተኞችን በጥርጣሬ አይን የተመለከቷቸው መሆኑንም ወጣት ተስፋውን ተናግሯል። ይሁን እንጂ ይህ አስተሳሰብ ተገቢ አለመሆኑን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ትናንት ተናግሮ ነበር።
ፈረንጅ ባየን ቁጥር በየመንገዱ አስቁመን ለምንድን ነው ማንመረምረው የሚል የህዝቡ ስጋት አለ። ግን ደግሞ እንደዛ አይሆንም። ሰው ሲገባ ተመርምሮ ይገባል። ተመርምሮ መግባቱ ብቻ ሳይሆን በቆይታው ጊዜ ሁሉ የት እንደሚቆይና ምን ሁኔታ ላይ እንዳለ ትሬስ ይደረጋል። መረጃ የማሰባሰብ ስራ ይሰራል። ስለዚህ ይሄ በሀገር ደረጃ ስለሚሰራ በየመንደሩ በየሰፈሩ ወይ በየክልሉ በሄደ ቁጥር ብዙ የሚያሳስበን መሆን የለበት። አንዱ ጭንቀት ያለው እሱ ነው። የሆነ ቦታ ላይ የሆነ የውጭ ዜጋ በታየ ቁጥር ወይ የቻይና መልክ ያለው ሰው ከታየ ወይ አውሮፓዊ የሆነ የውጭ ዜጋ በታየ ቁጥር ሰው ካልመረመር ነው የሚል ነገር አለ። ይሄ ትክክል እንዳልሆነ በዚሁ አጋጣሚ መልእክት ለማስተላለፍ ነው።
የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ በበኩላቸው የሐዋሳ ከተማ የውጭ ዜጎች ሰርክ የሚጎበኟት መዋለ ንዋይ መመደቢያና የኢንዱስትሪ ከተማ በመሆኑ በቂ ቅድመ ዝግጅት ተደርጓል ብሏል።
በሀገር ደረጃ ጥንቃቄ ስራዎች እንደተጀመሩ በሐዋሳም በተመሳሳይ በዛን ወቅት የጥንቃቄ
ስራዎችን ጀምረናል። በተለይ ይህን ከቫይረሱ ጋር የተያያዘ የሰለጠኑ ባለሙያዎች ያልነበሩን በመሆኑ ከፌደራል ጤና ጥበቃ ሚኒስቴር ጋር በመሆን እና ከክልሉ ጤና ቢሮ ጋር በመሆን ስልጠና ባለሙያዎች እንዲያገኙና ለዚህ ዝግጁ ሆነው የሚያጋጥም ችግር ካለም ፈጣን ምላሽ መስጠት በሚያስችል ደረጃ ስልጠናዎች ተወስደዋል። እንደተገለጸው እስካሁን ድረስ በተለይ በሽታው አለባቸው ተብለው ከተጠረጠሩ ሀገራት ወደ ከተማችን ሐዋሳ የመጡ ወደ 32 የሚሆኑ የውጭ ዜጎች በማቆያ ማዕከል እንዲቆዩ ተደርጎ 14 ቀን ቆይተው ምንም የበሽታው ምልክት ያልታየባቸው አሁንም ከወጡም በኋላ ክትትል እየተደረገ ጤናማ መሆናቸው ተረጋግጦ የወጡ ናቸው ማለት ነው። ከዚህ ውጭ ችግሩ ቢያጋጥም በከተማችን ቢከሰት የምንከላከልበትና በሽታው ተጠቂ የሆኑ አካላት ካሉ የምናቆይበት ማዕከል እንደዚሁ ዝግጁ የማድረግ ስራዎች ጎን ለጎን ሰርተናል።
የኮሮና ቫይረስ ኢትዮጵያ መግባቱን ተከትሎም በጤና መጠበቂያ ቁሳቁሶችና በግብርና ምርቶች ላይ በሐዋሳ ከተማ የዋጋ ጭማሪ መደረጉን ቪኦኤ ተመልክቷል። ማምሻውን ለጋዜጠኞች መግለጫ የሰጠው የክልሉ ንግድና ኢንዱስትሪ ቢሮ የኮሮና ቫይረስ ዜና መሰማቱን ተከትሎ ያልተገባ ጥቅም ለማግኘት ሲባል የዋጋ ጭማሪ ባደረጉ 216 የንግድ ተቋማት ላይ እርምጃ መውሰድን ማስታውቋል። ያልተገባ ስጋት ውስጥ የገቡ የከተማ ነዋሪዎች ደግሞ ለረጅም ጊዜ የሚያገለግል አስቤዛ መሸመታቸውን፣ ዳሩ ግን ሰው ከመነካካት ሰላምታ እንዲቆጠብ መልእክት ከተላለፈ ቀናቶች ቢቆጠሩም አሁንም ከመጨባበጥም አልፎ ተርፎ ተቃቅፎና ተሳስመው ሰላምታ የሚለዋወጡ ዜጎች አያሌ ናቸው። የኮሮና ቫይረስ በቻይና ከተከሰተበት ቀን አንስተው በዓለም አቀፍ ደረጃ ከ8000 በላይ ዜጎችን ህይወት ቀጥፏል። ከ200000 በላይ ዜጎች ደግሞ ቫይረሱ ተገኝቶባቸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታንን ለዘገባው። ማኒው ዲባንጎ ዛሬ ሞተ። የካሜሩን ተወላጁና በመላው ዓለም ገናና ስም ያተረፈው የጃዝ ስልት ሙዚቀኛ ማኒው ዲባንጎ ፓሪስ ውስጥ መሞቱ የተነገረው በ86 ዓመት ዕድሜው ነው። ከጀርባ የምትሰሙት ሶል ማኮሳ ማኒው ዲባንጎ እጅግ ከፍ ያለ ስም ካተረፈባቸው ቀደም ያሉ የጃዝ ጣዕመ ዜማዎቹ አንዱ ነው። ኮቪድ-19 ብዙ የአፍሪካ እንቁዎችን እየበላ ነው ሰሞኑን። ማኒው ዲባንጎ ካለፈው ሳምንት ጀምሮ ከዚሁ ከኮቪድ-19 ጋር ተያይዞ በጠናበት ህመም ሕክምና ላይ እንደነበረ በዌብሳይቱ ላይ ተጽፎ ነበረ። የማኒው ዲባንጎ የቀብር ስነ ስርዓት ፓሪስ ውስጥ የሚፈጸመው ጥብቅ በሆነ የግል ስነ ስርዓት ነው ተብሏል። ፈረንሳይ ውስጥ አሁን በዚህ በኮቪድ-19 ወይም በኮሮና ቫይረስ ወረርሽኝ ምክንያት ብዙ ሰው መሰብሰብ አይችልም። የቀብር ስርዓቶችም እንደዚሁ ከ20 ሰው በላይ አይገኙባቸውም ተብሏል። ወደፊት ስለ ማኒው ዲባንጎ ዝርዝር ያሉ ታሪኩን የሚናገሩ መረጃዎችን ይዘንላችሁ እንመለሳለን። ከጣዕመ ዜማዎቹ ጋር ምናልባት ደሳለኝም በሙዚቃ ቃናው ሊመለስበት ይችላል። ለዛሬ ግን የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሮቹ ብርሃን ኃይሉና ንጉሡ ታምሬ እንደዚሁም እኔ ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል የማኒው ዲባንጎን ሶል ማኮሳ እስከ ዝግጅታችን ፍጻሜ እንድታደምጡ እንጋብዛለን። ሰላም ጤና
Yom se, yom se, basta yom se.